ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተመስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 18 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ መስከረም 18 ቀን 905 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
የተነቃነቀ ጥርስ ሳይወልቅ አይቀርም በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ ከዜናው በማስከተል እናሰማለን። ከዚያም የዘረኛና የባንዳ አገዛዝ ፋይዳው የህዝብ እልቂትና የአገር ብተና ነው በሚል ርዕስ በላይ ተሰማ የላኩልንን እናሰማለን። በመጨረሻም ዘረኛ የኦሮሞ ጠባቦችን አገዛዝ አስመልክቶ አንድ ጽሑፍ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ዘረኛው የኦነግ ኦህዴድ ጥምር የሆነው የኮሎኔሉ አገዛዝ በዜጎች ላይ የሚያካሄደውን አፈና አስፋፍቶ የቀጠለ ሲሆን በዛሬውም ቀን ታዋቂ ጋዜጠኞችንና ሌሎች ዜጎችንም አፍኖ ያሰረ መሆኑ ታውቋል። ዛሬ ሐሙስ ግንቦት 18 ቀን ረፋድ ላይ መሳሪያ የታጠቁና የሲቪል ልብስ የለበሱ ያገዛዙ አፋኞች ጋዜጠኛ ተመስገን ደሳለኝን ከቢሮው አግተውታል። ተመስገን በፍትህ መጽሔት ላይ ያገዛዙን እኮ ተግባሮች በመረጃ በተደገፈ ማስረጃም ሲያጋልጥ የቆየ መሆኑ ሲታወቅ ሰሞኑን አገዛዙ ሊያፍነው ቅር የማውጣቱን መረጃ ያገኘ መሆኑን ለአንዳንድ ክፍሎች መግለጹም ይታወቃል። በአዲስ አበባ ከተማ ከፍተኛ ተነባቢነት ያላት የፍትህ መጽሔት ጋዜጠኞች የጋዜጠኛውን መታሰር በመቃወም ድምጻቸውን እያሰሙ ሲሆን አምባገነኑ አገዛዝ ጋዜጠኛውን ቢያስርም ሐሳቡን ማሰር እንደማይችል ገልጸዋል። በዚህ ቀን የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስንም ከመኒራ ቤቱ አፍነው ወስደውታል። ያየሰው ቀደም ብሎ በአገዛዙ ተይዞ በቅርቡ የተለቀቀ መሆኑ ይታወቃል። ከዚህ ተያይዞ በተለያዩ የአማራው አካባቢዎች በፋኖ አባላትና በሌሎች ዜጎች ላይ የሚያካሄዱትን አፈናም አሁንም የቀጠሉ መሆኑ ታውቋል። እናት ፓርቲ የተባለው ድርጅት ባወጣው መግለጫ በሰቆጣ በሞጣና በወላይታ ዞን በተለያዩ ኃላፊነት ቦታዎች ላይ የነበሩ አራት አባላቱም ታፍነው የተወሰዱ መሆናቸውን የገለጸ ሲሆን በየቦታው የአብን አባላትም ተይዘው የተወሰዱ መሆናቸውን የሚገልጹ መረጃዎች አሉ። በጎጃም መርጦ ለማርያም በተባለ ስፍራ 16 የፋኖ አባላትን በቁጥጥር ስር ለማድረግ ያገዛዙ አፋኝ ቡድኖች ወደ ቦታው መንቀሳቀሳቸው የተነገረ ሲሆን ከሚፈለጉ የፋኖ አባላት መካከል 100 አለቃ ማስረሻ ሰጤ አንዱ መሆኑ ታውቋል። ባለፈው ሳምንት በሞጣ ከተማ ያገዛዙ አፋኝ ቡድኖች ወስዱ የነበሩትን አረመኔያዊ እርምጃዎች ህዝቡ በነቂስ ወጥቶ የተቃወመ መሆኑ የሚታወቅ ሲሆን በተከተለው የተኩስ ልውውጥ የበርካታ ዜጎች ህይወት መጥፋቱም ይታወቃል። አገዛዙ ከፍተኛ የጸጥታ ኃይል በማሰማራትና የሰዓት እላፊ አዋጅ በማወጅ የህዝቡን ቁጣና አንቢተኝነት ለመቆጣጠር ቢሞክርም እስካሁን ያልተሳካለት መሆኑ ታውቋል። በዚህ ምክንያት የሚፈልጉ ሰዎች እጃቸውን እንዲሰጡ የሚል አዋጅ ለማወጅም ተገዷል። በአገሪቱ ላይ ለውጥ አምጥተናል በማለት ሲመጻደቁ የቆዩት የብልጽግና አምባገነንና ዘረኛ ባለስልጣኖች ሰሞኑን በፋኖ በጋዜጠኞች በፖለቲካ ፓርቲ አባላትና በሌሎች ዜጎች ላይ የሚወስዷቸው አስተቃቂ እርምጃዎች ያጠለቁትን ጭንብል የገፈፉና ማንነታቸውን በይበልጥ ያጋለጡ ናቸው ተብሏል። በደቡብ ምዕራብ ሸዋ በጉሮ ወረዳ የኦነግ አሸባሪዎች አካባቢው ነዋሪዎች በሆኑ የአማራ ተወላጆች ላይ ግድያ በማካሄዳቸው ወደ 600 የሚደርሱ የአካባቢው ነዋሪዎች ሸሽተው ወደ ጫካ የገቡ መሆናቸው ታውቋል። አሸባሪው ቡድን ባካሄደው ጥቃት ለጊዜው ቁጥራቸው ያልታወቀ ዜጎች መገደላቸው የታወቀ ሲሆን ንብረቶችም የተዘረፉ መሆኑን ነዋሪዎች ተናግረዋል። የኦነግ አሸባሪዎች የዘረኛው ኮሎኔል ድጋፍ ያላቸው በመሆኑ የጸጥታ ኃይል በአካባቢው ድርሽ አላለም። በቤንሻንጉል ጉሙዝ አካባቢ አንዳንድ ቦታዎች አሸባሪዎች የሚያደርሱት ጥቃት የቀጠለ መሆኑን ነዋሪዎች ያይን ምስክሮች ተናግረዋል። በበርካታ ቦታዎች ራሳቸውን የጉሙዝ ነጻው ጭንቅስቃሴ በሚል መጠሪያ በዜጎች ላይ አረመኔያዊ ድርጊት ሲፈጽሙ የነበሩ አሸባሪዎች ተገድለውና ሌሎች በቁጥጥር ስር ውለው በርካታ ቦታዎች አንጻራዊ የጸጥታ መረጋጋት ቢታይባቸውም በሌሎች የክልሉ አካባቢዎች የኦነግ እንቅስቃሴ ተጠናክሮ የቀጠለ መሆኑን ከነዋሪዎቹ ለማወቅ ተችሏል። በኮሎኔሉ አገዛዝ ተፈብርና ድጋፍ ያለው አሸባሪው ኦነግ በርካታ አካባቢዎችን የሚቆጣጠር ከመሆኑም በላይ በነዋሪዎች ላይ የሽብር ጥቃት በመሰንዘር ሲገድል ሀብት ሲዘርፍና ሲያፈናቅል መቆየቱ ይታወቃል። የታንዛኒያ ፖሊስ 63 የኢትዮጵያ ስደተኞችን በቁጥጥር ስር ያደረገ መሆኑን አስታውቋል። ስደተኞቹ በሁለት መኪኖች ሲጓጓዙ የነበሩ ሁለት የታንዛኒያ ዜግነት ያላቸው ሰዎችም በቁጥጥር ስር የዋሉ መሆናቸውም አብሮ ተገልጿል። ስደተኞቹ በሚቀጥሉት ቀናት ፍርድ ቤት እንደሚቀርቡ ይጠበቃል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
በማስከተል የፋኖን ትግል አስመልክቶ ከስፍራው የደረሰንን ዘገባ እናሰማለን።
ቀደም ያደረግነው መረጃ የጉንደር ከተማ ፋኖ የቀጠለኛውን አገዛዝ ንግግር አጉል ፍረጃ አረብየለሽና አጎብላጅነት የታየበት ሲል ውድቅ አድርጓል። ከሳምንት በፊት ጠርተው ጀግና ብለው በማወደስ የሸለማቸውን የፋኖ አመራሮችና አባላትን ጨምሮ እያሳደደ በመግደል በማሰርና በማፈን ላይ የተሰማረው የአጎብዳጁ ብአዴንና የጠባቡ ኦህዴድ አገዛዝ አማራን እንደ ጥላት አብሮ የማዳከም ዘመቻ በሁሉም አቅጣጫዎች ተጠናክሮ እንደቀጠለ ነው። እንግዲህ ዛሬም እንደ ትላንቱ ይህ መከረኛው ንጹሃኑ የኢትዮጵያ ህዝብ በበርካታ ጭቆናዎች ውስጥ ይገኛል ማለት ነው። ከሰሞኑ የኮሎኔሉ ቅጥረኛ ብአዴን ፋኖን ሸለምን እንጂ አላሰርንም አናስርምም በማለት በሁሉም የአማራ አካባቢ እያሰሩ ያሉት ፋኖን ሳይሆን ህገወጦችን ስለመሆኑ መግለጻቸው ብዙዎችን በጣም አነጋግሯል። የፌዝ ንግግርም በመሆኑ በርካቶችን ተስፋ አስቆርጦ ወደ ትጥቅ ትግሉ እንዲቀላቀሉ አድርጓል። ይህንም ንግግር ረቤለሽና ጎብዳጅነት የታየበት ነው በማለት ምላሽ ከሰጡት መካከል አመራሩና አባላቱ እየተሳደዱ የሚገኙበት የዘርዓ ያዕቆብ አዝመረው ሻለቃ አዛዥና የጎንደር ከተማ ፋኖ በዋናነት ይጠቀሱበታል። እንግዲህ የጎንደር ከተማ ፋኖ ለመሆኑ ህገወጡ ማን ነው? ፋኖ ያልሆነውስ ማን ነው? አማራን አንገት ለማስደፋት በማሰር በማዋከብ በመግደልና በማሳደድ ላይ የተሰማራችሁት ያጎረሰችን አድራጅ የነከሳችሁት ፈርጣጭ ካድሬዎች ወይስ በተለያዩ የጦር ግንባሮች ተሳትፈው ድል ያስመዘገቡት ፋኖች ናቸው ሲል ጥያቄውን አዙሮ ለቀጠለኛው ለወዳደሩ ጠይቆታል ማለት ነው። የዘርዓ ያዕቆብ አዝመረው ሻለቃ አዛዥ የጎንደር ከተማ ፋኖ መሪ ፋኖ ሰለሞን አባነው ታውን ቀደምን በትግል የቆዩ አሸባሪው ተነግና ተላላኪዎቹ ጽምር ለማጥቃት የሚፈልጉት ጀግና ሰለሞኑ ተጠቅሷል። እንግዲህ ፋኖ ሰለሞን አባነው የሚመረው ጦር 70 ክላሽ 15 ብሬን 2 ምርታ አንድ ዲሽካ ከ2000 በላይ ተተኳሽ ጥይቶችንና ከምቡላ ላፋኙ አስተዳደር ያስረከበ በመሆኑ የግለሰብ ግንኙነት አላፊ ፋኖ ማቲዎስ መንግስቱ የ15 የተነግ የሽብር ቡድን አባላትንም እጃቸውን ይዞ ስለማስረከቡ አውስቷል። ነገር ግን ይሄንን በቁጭትና በመቆርቆር በጸጥ ደረጃ የሚያነሱት የፋኖ የአፋኙ ስራት ሲራውን በደንብ ሳይገባን ተዋግተን ታግለን አታግለን ያመጣነውን መሳሪያ በማስረከባችን በጣም ቆጭቶናል። ዛሬ ግን ቢረፍድም አልመሸም ተመልሰን ንቅናቄውን በመቀስቀስ ወደ ትጥቅ ትግሉ እንደገና በማምራት አፋኙን በመቃወም እስከ መጨረሻ ድረስ አስወግደን ኢትዮጵያ ነጻነታለን የሚል ሀሳብ ነው ያነሱት የጎንደር ከተማ ፋኖች። ያገዛዙ አፈና እንደ አማራ የገጠመንን የህልውና አደጋ ከህዝባችንና ከሌሎች የትግል ጓዶች ጋራ በመሆን መወጣት አለብን በሚል ጽኑ አቋም እየተንቀሳቀሰ መሆኑ ታውቋል። እንግዲህ የዘር ያዕቆብ አዝመሮ ሻለቃ አዛዥና የጎንደር ከተማ ፋኖ ሰብሳቢ የፋኖ ሰለሞን አጣናው ቤት በአፋኙ ቡድን መፈተሽንና ህጋዊ ትጥቁ የተወሰደበት መሆኑንም ይታወሳል። ከዛዎች እንግዲህ ወደ ባህር ዳር ስንመጣ ባህር ዳር ከተማ ላይ የመከላከያ ደህንነት ሰራተኞች በፍጹም አማርኛ የማይችሉ ኦሮምኛ ተናጋሪ የሰራዊቱ አባላት እየገቡ መሆኑ በርካታ መረጃ ደርሶና በዚህም የባህር ዳር ከተማ ነዋሪዎች የአባቶችን የትግል መስመር እንደደናቀፍና መጨረሻውን ለማሳመር በህቡ መንቀሳቀስ እንዳለበት ተገልጿል። ከዛዎች በወሬድ መንግስት ቀጭን ትዛዝ ልዩ ኦፕሬሽን እየተከናወነ ይገኛል። ከዚህም ውስጥ መረጃ ምንጮች በገለጹት መሰረት እንጅባራ የቆመ አይሮፕ መኪና የአማራ ልዩ ኃይል ድንገት አስቆሞ የጠየቀው ግለሰብ ወደ ባህር ዳር ለቤተሰብ ጥየቃ እንደመጣ ቢናገርም ጠበቅ ያለ ክርክር ሳያደርጉበት መንግስት ልኮት እንደመጣና ብቻውን አለመሆኑን ተናግሯል። ይህም የደህንነት መታወቂያውም በመከላከያ የስራ ምድብ የሰራዊቱ አባል መሆኑን አረጋግጠናል። እንግዲህ በርካታ የበግ ለምድ ለብሰው የሚገቡ ነጣቂ ተኩላ ቀበሮዎችም እንዳሉ ለማረጋገጥ ተችሏል ማለት ነው። ስለዚህ አማራው አካባቢ በርካታ የተባቡ ኦሮሞ አገዛዝ በርካታ ሰላዮችን አሰማርቷል ማለት ነው። ከዛዎች ውሎን በእንጅባራ ከተማ ያደረገ የአገዛዙ አፋይ ቡድን የአፈና ሴራ ተቀብሎ ከምሽቱ 1:30 ጀምሮ ወደ ጋንግላና ዶሮ ቤት ስምሪት ተቀብሎ በርካታ ንጹሃንን እያሳደደ ይገኛል። በመሆኑም በጋንግላና በዶሮ ቤት ከተማ የምትገኙ ፋኖች፣ የማህበረሰብ አንቂዎች፣ የተቃዋሚ ፖለቲካ አመራሮች ወይም ደግሞ የጎበዝ አለቃ ሆናችሁ የተቀመጣችሁ ለህዝቡ ያገባናል እንቆረቆራለን የምትሉ ሁሉ በጥንቃቄ ጉዟችሁን በህቡ እንድታደርጉ የሚል ማሳሰቢያም አለ። በተጨማሪም በአንዳንድ በተመረጡ ቤቶች የመስሪያ የመሳሪያ ፍተሻም ስለሚደረግ ሁሉም ቅድመ ጥንቃቄ አድርግ፣ ህጋዊም ይሁን ህገወጥ የመሳሪያ በመፈተሽ ወደ መንግስት ካዝና እያስገቡ ስለሆነ ይህም ከፍተኛ ጥንቃቄ እንዲደረግ ማሳሰቢያ ሰጥተዋል እነዚህ ምሁራን። ከከተማ በተጨማሪም በዶሮ ቤቴ 2 እንዲሁም በዳንግላ 1 የተደራጀ ቡድን ወደ ገጠሩ ክፍል ዘልቆ በተመረጡ ግለሰቦች ላይ አፈና ለመፈጸም ተልእኮ ተቀብሎ ዝግጅቱን ጨርሷል ማለት ነው። ነገን ዞ ከነገ ወዲያ በየገጠሩ በእያንዳንዱ አርሶ አደር ቤት በመግባት አፈና በማድረግ የመሳሪያ ቅሚያ እያደረገ መሆኑን የተገለጸው የወሬድ አፋይ ቡድን በባንዳው ባህሪን እየተመራ ጀግኖ ዘመነ ካሴ ተደብቋል በሚል ስበብ በጎጃም ዶሮ ቤቴ ዳንግላና ሜጫ ቤት ለቤት እየዞረ መሳሪያ እየነጠቀ ይገኛል። ነገ ከነገ ወዲያ በሁሉም አካባቢ መሳሪያ ነጠቃ ስለሚኖር እያንዳንዱ ህብረተሰብ ይህንን ከግምት ውስጥ በማስገባት ቀድሞ ጥንቃቄ እንዲያደርግና አካሄዱንም በማስተካከል ትክክለኛዋን ኢትዮጵያ ነጻ የምንወጣበትን መንገድ በመምረጥ ከዚህም ጎን በመሰለፍ የአገዛዙን ጭቆና በመቃወም እንቅስቃሴ እንዲያደርግ የሚል ነገር ነው ያለው። ቅጥረኛው አፋኙ ቡድን በተለይ ደግሞ በምስራቅ ጎጃም ወጣ ከተማ አስተዳደር ላይ ገድሎ አፍስሎ ረሽኖ አፈናቅሎም አልበቀው ብሎ ዛሬም እንደ ትላንቱ ይህ ሰላምና ጸጥታ ነኝ ብሎ በኮማንድ ፖስት ደረጃ የፋቀረው ወዳደሩ በገይ ፈለጉ ብለሰዎች በሁለት ቀን ለመንግስት እጃቸውን እንዲሰጡ የዛቻ መስፈራሪያ ያደረገ ይገኛል። ራሱን ኮማንድ ፖስት ብሎ የሚጠራው ቁጥረኛው ይሄን ያሳሰበው ትላንት ግንቦት 17 ቀን 2014 ዓ.ም ተመረጠ። በወቅታዊ ጉዳይ ባወጣው መግለጫ ነው እንግዲህ በገይ የሚፈለጉ ብለሰዎች ከሁለት ቀን በሁለት ቀን ውስጥ ወደ ከተማ ፖሊስ ጽህፈት ቤት በመቅረብ ለመንግስት እጅ እንዲሰጡ ያሳሰበው የጭቆና ማገዛዝ ለሚወስደው እርምጃ ሁሉ ኃላፊነቱን አልወስድም በማለት በህብረተሰቡ ላይ ዛቻውን ማስፈራሪያውን እንግዲህ አጠናክሮ ቀጥሏል ማለት ነው። ህብረተሰቡን በትልቁ ሆኒና ትግል መንግስት ያንድ ቡድን ያንድ ፓርቲ ጥላት ብቻ ሳይሆን የእያንዳንዱን ግለሰብ የእያንዳንዱ ህብረተሰብ በነቂስ ከህፃን እስከ አዋቂ እስከ ሽማግሌ ከሴቶች ሁሉ ሳይቀር የእያንዳንዱ ጥላት መሆኑን ፈርጆ እየተንቀሳቀሰ ይገኛል ማለት ነው። በህብረተሰቡ መብቱን የመጠየቅ የመንቀሳቀስ የመስራት አብሮ የመኖር መብቱን በአገዛዙ ተነጥቆ እጅጉን እንዲታሰር እንዲሞት ተፈርዶበታል ማለት ነው። ይህም በይፋ የአፈነው ህዝባዊ አካሄድ ተቀምጧል። ማንኛውም ህብረተሰብ በቡድን መንቀሳቀስ የተከለከለ ነው ይላል። ማንኛውም ማህበረሰብ በህግ የሚፈለጉ አካላትን ደብቆ ወይም ማከራይቶ ቢገኝ ተጠያቂ መሆኑን አውቆ ችግር ፈጣሪዎችና ተፈላጊዎችን አጋልጦ እንዲሰጥ በማለት ህብረተሰቡን ትልቅ ውዥንብር ውስጥ ከተታል ማለት ነው። እንግዲህ የሰዓት እላፊ ገደብ ስምሪት ከሰጠው የጸብሳ ኃይል ውጭ የጦር መሳሪያ ይዞ መንቀሳቀስ ፈጽሞ የተከለከለ ነው በማለት ህብረተሰቡ እጅና እግሩን አስሮ ለጅብ አሳልፎ እየሰጠ ይገኛል ማለት ነው። እንግዲህ ኢትዮጵያን አስተዳድራለሁ ብሎ የተሰለፈው የጭቆናው አገዛዝ ከኢትዮጵያ ህዝብ ጋር ሆድና ጀርባ ሆኖ በፍጹም ጸረ ህዝባዊ እንቅስቃሴ ውስጥ እንደሚገኝ ህዝቡም ይህንን አቤቱታ እያቀረበ እንደሆነና አቤት ምንለት አጣን በማለት ለተለያዩ የቡድን መሪዎች የጎበዝ አለቃ በተለይ ፋኖን እንዲሁም ነጻ አውጪዎችን እየጠየቀ ይገኛል። እነዚህ ፋኖዎችም የህብረተሰቡን ጥያቄ ተቀብለው ወደ ጫካም ይሄዱ አሉ፣ ወደ ምሽጋቸውም የገቡ አሉ፣ ቦታ የያዙም አሉ። መሳሪያ ያለው ቤቱን ሽጦ መሳሪያ እየገዛ ያለበት ሁኔታ ነው ያለ። መሳሪያ ያለው አንድ ያለው ሁለት ያለው አንዱ እያካፈለ አንድ መሳሪያ ያለው ደግሞ ያለችውን እየጠበቀ ከጥላት ሰራዊት እየተከታተለ የኢትዮጵያን ትንሳኤ የሚጠባበቅበት አግባብ ነው ያለ ማለት ነው። እንግዲህ የሆነ አገዛዝ ይህንንና ሌሎችንም ማፈናዎች አጠናክሮ ቀጥሏል። እንግዲህ ህብረተሰቡ ዲሞክራሲያዊ መብቱን በጨቋኙ የኮሎኔሉ አስተዳደር ከተገፈፈ በህይወት የመኖር ተፈጥሯዊ መብቱን ለማስጠበቅ በህቡ በመደራጀትና በመናበብ ኢትዮጵያን ነጻ መውጣት አለበት የሚሉ የሀገር ሽማግሌዎችም ጥራቸውን እያስተላለፉ ይገኛሉ። እንግዲህ ዛሬ በድር በቆ በቤተ ክርስቲያን በየእምነት ተቋማቱ በመስጊዱም ቢሆን ህብረተሰቡ ሁልጊዜ ኢትዮጵያ ውስጥ ደም እየፈሰሰ ንጹሃን እየተገደሉ እየተገፈፉ እየተሳደዱ የሚገኙበት አግባብ ስላለ ይህንን ከግምት ውስጥ በማስገባት በነቂስ እያንዳንዱ ህብረተሰብ በተቃውሞ ንቅናቄ ውስጥ በመሆን አስመሳዩን አፈቀቢውን የኮሎኔሉን አስተዳደር በመቃወም ትልቅ ንቅናቄ እያደረገ ነው ያለው። እንግዲህ ንቅናቄው የተቃውሞ ህዝባዊ ማዕበሉ ተቃውሞ እንቅስቃሴው ስር ነቀል እንዲሆን በተደራጀ እንዲሆን ምሁራን ምክራቸውን እየሰጡ ነው ያሉት። እንግዲህ በአንድ ለአምስትም ይሁን በፊት በለመዱት በልማት ቡድንም ሊሆን ይችላል፣ በእቁብ በድርም ሊሆን ይችላል። በተለያየ መንገድ በቡድን እየሆኑ ነጣቂ ተኩላዎች እንዳይወስዷቸው መብታቸውን በማስከበርና ህይወታቸውን በማስቀጠል ከአገዛዙ ነጻ በማድረግ በተለይ ደግሞ በአባቶቻችን ድርጅት ትናንትናም ኢትዮጵያን ያቆየ ዛሬም ኢትዮጵያ የሚያሻግር ነገ የኢትዮጵያን ትንሳኤ በሚያበስረው በኢህአፓ መስመር ላይ ሆነው የኢትዮጵያን ነጻ እንዲዋጡ በማለት በተለያየ አግባብ ነባር የሀገር ሽማግሌዎችም
አሳባቸውን የሰጡበት አግባብ ነው ያለው። ምሁራንም በዚህ ልክ እያሳሰቡ ነው ያሉት። ያገሬ ጀግኖች
የሐሙስ ግንቦት 18 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ የተነቃነቀ ጥርስ ሳይወልቅ አይቀርም። አገዛዞች ወይም ገዢዎች ወደ መቃብር ጉድጓዳቸው ሲጠጉ ይበልጥ ያሳብዳቸዋል ተብሏል። ከህዝብ ጠቃሚ ምክር ተነጥለው መሰሎቻቸው አማካሪዎቻቸው ቅጥረኞቻቸው በሰሩላቸው የወርቅ አጥር በረት ውስጥ ስለሚቆዩም ህዝብ እየጠላቸው ወዷቸው አበደ መስሏቸው ቢወራጩ ሊያስገርም አይገባም። በአሁኑ ጊዜ በተለይም በአማራው ህዝብ ላይ የከፈቱት ከይሲ ዘመቻና ፈና መጨረሻቸውን እያመጣባቸው ሳለ የሚያሸንፉ እያደረጋቸው ያለ እየመሰላቸው በኦሮሚያ በሚሉት ፕሬዚዳንት ሽመልስ ቀዳፍ አማካኝነት ዘመቻው ተሳክቶልናል እስከማለትም ደርሷል። ለመሆኑ ምን አገባው? ማን ዶለው? የተሳካ ዘመቻ የለም፣ የተበላሸ ሁኔታ ግን በስቷል። ኮሎኔሉና ጨፍሮቹ በድርጊታቸው ህዝብን በላያቸው ላይ እያስተባበሩ ናቸው። ትግል በሰላም የሚሉት አገር ጥለው አሜሪካ ገብተዋል እንጂ ታዲያ ዘንድሮስ ባልናቸው ነበር። የጨው ተራራ ሲናድ ሞኝ ስቃል ተብሎ ይል ሀቁ የዘረኞችን ድልና ቀጣይ ገዥነት አያበስርም። ኮሎኔሉ ከጥቂት ዓመት በፊት የነበሩት ደጋፊዎቹ ሳይቀሩ ርቀውታል። አኖሌንም አቁመው ምኒልክ ላይ የውሸት ናዳቸውን ቢለቁም መላው ህዝብ ምኒልክን ይበልጥ ወዶና አክብሮ ይገኛል። በየትምህርት ቤቱ የኦነግ ቡትቶ ባንዲራ መስቀልም ብዙ የሚያስኬዳቸው አይደለም። በግድ አማርኛ ተማርን ብለው እያማረሩ በግድ ኦሮምኛን እናሰፍናለን ብቻ ሳይሆን ብሔራዊ ቋንቋንም እናደርጋለን ብለው የሚንገዳገዱት ረጅም መንገድ አያስኬዳቸው። የአንድነትና የዴሞክራሲን አማራጭ ትተው ዘረኛ የበላይነትን እናሰፍናለን ብለው የወሰዱት ከይሲ አማራጭ በለኮሱት እሳት መለብለብን ያመጣባቸዋል እንጂ ምንም አይፈይዳቸውም። ስንት ሺህ ዓመታትን ወስዶ የተገነባ አገርን ጥቂት መሐይሞች በለስ ቀንቷቸው መጥተው እንደ ልጆች ጨዋታ ዳቦ ተቆረሰ ቤቱ ፈረሰ ብለው አገርን ሊያፈርሱም ከቶም አይቻላቸውም። እናራርሳ፣ ጋቢሳ፣ ሽመልስ አብዲሳ፣ ደመቀ መኮንን፣ ወራሪ ጣሊያን፣ ቴስታ ዲ ጋሊና፣ ጫጩት አንጎሎች ይላቸው የነበሩ አይነቶች ናቸውና አገር ሊያፈርሱ ከቶም አይችሉም። ተራ ደርሷቸው መድረክ ይዘዋል። በስራቸው በተውኔታቸው ታዳሚውን ሊመስጡም ሆነ ሊያስቁ ቅንጣትም ችሎታ ስለሌላቸው ስልጣን ከደረሱ ጀምሮ ስቃይና ፍጅት እንጂ እድገትን ሲያመጡም ስላልታዩ የአገር ቅርስና ታሪክን ለማጥፋት ሲጥሩ እንጂ በግንባታ ሲሰማሩም ማየት ስላልተቻለ የነሱ የነገ ገዢ ኦሮሚያ ቀዠት ከመሆን የሚያልፍ አይደለም። ውሻ አጥንትን ሊሰባብር ቢነሳ ጥርሱን ተማምኖ ነው ይባላል። የኮሎኔሉ ዘረኛ ቡድን የህዝብ ድጋፍ የለውም፣ ልዩ ጦርና ቀልቦቹ አይፈይዱትም። በተለይም ህልውናውን የማስደፈር ልምድ ጭራሽ የሌለውን አማራውን አፋሩን አጠፋለሁ ብሎ ከተቃዠ ታሪክን ስንቀኝ ወደፊትም ወደኋላም እያየን መሆኑ ይመረጣል። እይታችንን የጠራና ያልተንሸዋረረ መሆን አለበት እንጂ የአድዋ ድል ሲባል የአኖሌ ልቦለድን የሚጠርቅ መሆን የለበትም። የኮሎኔሉ ጭፍሮች ሆኑ የኦነግ ቱልቱላዎች ምሁርነን ይበሉ እንጂ እውቀትና እውነት ያላቸውን ቁርኝት በፈቃዳቸው የሰረዙ የበጠሱ ናቸው። አንዳንዴ የአገር ምሁር ተብዬዎቹ ብዕርና ወረቀት ሲያገናኙ ስለ አገርም ስለ ራሳቸውም ቅጥፈትን ከማስፈር ሌላ አይችሉም የተባለውን ማመን እንገደዳለን። የእርስ በርሱም ሁኔታ እንጀራውም ወጡም ማሽላ፣ ጸሐፊዎቹም ጠያቂዎቹና አዳናቂዎቹም ሁሉም ከአንድ ቆሻሻን ሥራ የወጡ ናቸው። የኮሎኔሉ የአፈና ዘመቻ ድልን ያገኘ መስሏቸው ከወዲሁ ቢቧርቁም በጊዜ መታጠፍ ማቆም እንዳለባቸው በመረዳታቸው ብቻ ነው ሕዝቡን አስተባበሩት እንጂ አልከፋፈሉትም። የኦሮሞ ህዝብም ቢሆን ጸራብ ያቋሙን እያጠናከረ በመሆኑ ኮሎኔል ወደ ቀድሞ ሰይጣኖቹ ማለትም የመንጋመሪዎች ተመልሶ እርዱኝ እያለ መሆኑ ተረጋግጧል። ከወያኔም ጋር የሚስጥር ድርድር መጀመሩን ይካድ እንጂ ሀቅ ነው። ወያኔም እንደተጠበቀው አንገቱን ቀና አድርጎ በአማራውና አፋሩ ህዝብ ላይ መድፍ ሊያጮህ ተዘጋጅቷል። ኮሎኔሉም በህዝብ ላይ ሲያሾፍ ጸለምት አዲያር ቃይን ለወያኔ ያስረክቦ ግን ለአካባቢው ኃላፊዎች ከርቀት ሾምኩ ይላል። ወልቃይት ጠገዴን፣ ጸለምትን ወዘተ ለወያኔ ትግራይ ብሎ ለማስያዝ ወይም ለማጥለቅ ፈረንጁም ወያኔውም ኮሎኔሉም ተስማምተዋል። ፋኖን እንደ ወንጀለኛ ቡድን ለማቅረብ የሚጮሁትም ለዚሁ ነው። ምዕራባውያን ጥቅማቸው ሲነካ ቅጥፈትን የቤት ልጅ ብለው አቅፈው ምን ያህል ጠላት ባሉት ላይ እንደሚረባረቡ ቀደምም ያየነው ሲሆን አሁን ደግሞ በሩሲያ ዩክሬን ጦርነት እየታዘብነው ነው። ሰልፋቸው ከኢትዮጵያ አይደለም ከወያኔ እንጂ። ሰልፋቸው ከኢትዮጵያ አይደለም በጥቂቱም ቢሆን ተኳረፍን ከሚሉት ኮሎኔል እንጂ። ይህን ያልተረዱ በሐሰት ቅስቀሳ ተደናግረው የውድቀታቸውን መርዶ ይረዳሉ። አገር ኢትዮጵያን ከዘረኞች ጥቃት እንጠብቃት። የኢትዮጵያ ሕዝብ አንድነት በጋራ ትግላችን ይጠበቅ። ለካ ያውቁንም አያውቁንም እኛን አያውቁንም አያውቁንም እንዴት አያውቁንም አላወቅም ኢትዮጵያዊ ነን አያውቁንም ለካ ያውቁንም አያውቁንም እኛን አያውቁንም አያውቁንም አርፋጅ ባያውቁንም አላወቅም ኢትዮጵያዊ ነን። የዘረኛና የባንዳ አገዛዝ ፋይዳው የህዝብ እልቂትና የአገር ብተና ነው። ከበላይ ተሰማ። ዘመናችን የደህንነት ሳይሆን የእብደት ከሆነ ቆየ። እስካሁንም ለችግሩ መፍትሄ ስላልተገኘለት እብደቱ ተጠናክሮ ቀጥሎብናል። ለምሳሌ ዩክሬንን የኔቶ አባል ለማድረግ ዋጋው የዩክሬንን ህዝብ ማስጨፍጨፍና አገሪቷን ማውደም እንደሚሆን ቢያንስ ለመሪዎቹ ግልጽ ነበር። ሆኖም የጌቶቻቸውን ትዕዛዝ ለመፈጸም በመወሰናቸው ብቻ ውድመቱና ፍጅቱ እንደተገመተው እውን ሆኗል። ህዝቡም ስቃይ ሰቆቃ ውስጥ ገብቶ ፍዳውን እየበላ ነው። ግን ይህን አሰቃቂ ስቃይ ለማስቆም አሁንም ሹሞቹ ምንም አይነት ፍላጎት አላሳዩም። በጣም ያሳዝናል። በሀገራችንም በዘረኛ አገር ጠል እብዶች የተጫነብን ስቃይና ሰቆቃ አስርት ምዕት ዓመታትን አስቆጥሮ አሁንም ቀጥሎብን አለ። ዘረኛና የባንዳ አገዛዝ አገሬ ወይም ህዝቤ የሚለው ነገር የለውም። አገሩና ህዝቡ የባዕዳን አገር ጠላቶችን ጥቅም ለማስጠበቅ በቅጥረኛ አጎብዳጅነት እንዲጎነበስ ያስገደደው ሌላ ሳይሆን ያው የአሳማ አይጠረቄ ከርሱ ብቻ ነበር፣ አሁንም ነው። ለዚህም ብቁ ማስረጃዎች አሉኝ። ድንበር ተሻግሬ ወደ ሌላው እንዳላልፍ ታቀቤ የሻዕቢያ ማደጎ ዘረኛ ልጅ የሆነው ወያኔ ለትግራይ ህዝብ ቋሚ ጠበቃው እኔ ነኝ ብሎ ደስኩሯል። እንደ ድርጅት ከቀጠለ ጊዜ ጀምሮ ግን በትግራይ ህዝብ ስም እየነገደ ራሱንና ቤተሰቦቹን በሀብት ከማበልጸግ በዘለለ ለትግራይ ህዝብ ከስቃዩና ከሰቆቃው በስተቀር ያተረፈው ምንም ነገር የለም። እስቲ ዝርዝሩን እንይ። አንደኛ፣ ይህ ለትግራይ ህዝብ ቆም ያለው የሚለው ዘረኛ ወያኔ ከ5000 በላይ የሆኑትን የትግራይ ወጣትና ሴት ወንዶችን ለሻዕቢያ በክላሽን ሽጦና በጦርነት አስማግዶ የጥይት እራት በማድረግ ሁሉንም አስጨፍጭፏል። ሁለተኛ፣ ትግራይ ውስጥ በነበረው አስከፊ ረሃብ ምክንያት አዛውንት እናትና አባቶች፣ ሕፃናትና ወጣቶች በችጋር የተጠቃ ሆዳቸው ከጀርባቸው ተጣብቆ የሚጎርሱት እህልና አፋቸውን የሚያረጡበት ውሃ አጥተው ሲሰቃዩ ኑና የሚበላ ልስጣችሁ ብሎ ዘረኛው ወያኔ ከበረሃ ወስዶ በስማቸው የተበሰበውን እህል ሸጦ ለማሊ ቤት ማጠናከር ያውሎታል። ቀሪውን ገንዘብ ደግሞ ተከፋፍሎ ኪሱን ነበር የሞላው። ከዛም በብዙ ሺህ የሚቆጠሩ ረሃብተኞችን የሚበላና የሚጠጣ ፈጥሶ ሁሉንም በረሃብ አለንጋ ቀጥቶ ለሞት በመዳረግ ሬሳቸውንም ያሞራ ሲሳይ አድርጎ አስበልቷቸዋል። ሶስተኛ፣ የሐውዜን ህዝብ ፖለቲካቸውን አልቀበልም ስላለ ብቻ በገበያ ቀን በደርግ አውሮፕላን በብዙ ሺህ የሚቆጠሩትን ንጹሃን ዜጎች የፖለቲካ ስርፍ ለማግኘት ሲል ብቻ በጭካኔ የቦምብ ናዳ አስጨፍጭፏል። አራተኛ፣ ስልጣን ከያዘም በኋላ ራሱንና ቤተሰቦችን በሚሊዮኖች ብር አደልቦ ሲያምበሸብሽ፣ ህዝቡን ግን ዴሞክራሲያዊ መብታቸውን አፍኖ ምግብ ለስራ በሚል ስግብግብነት ከጠዋት አንስቶ እስከ ማታ ድረስ የራሱን ስራ አሰርቶ ለዕለት ጉርስ የምትሆናቸውን እህል ብቻ ቆንጥሮ በመስጠት ጉልበታቸውን በዝብዟል። አምስተኛ፣ ከስልጣናቸው የማደጎ ልጃቸው በሆነው በኦነግ ብልጽግና ከተነጠቁ በኋላ ሹሞቹ የተወረሰባቸውን የግል ሀብትና ንብረታቸውን ለማስመለስ ሲሉ ጦርነት ከፍተው ብዙ ሺህ የትግራይ ህዝብን አስጨፍጭፈዋል። የትግራይ ከተሞችን እንዲወድሙ አስደርገዋል። በብዙ መቶዎች የሚቆጠሩ እናትና ወጣት ሴቶችን አስደፍረዋል። አሁንም ለሌላ የጦርነት እልቂት እያዘጋጇቸውና እንደ በፊቱ በድጋሚ በረሃብተኛው ስም የተቀበሉትን የእርዳታ እህል እየቸበቸቡ ኪሳቸውን በመሙላት ረሃብተኛውን ለእልቂት ዳርገዋል። ልጄን ለጦርነት አልሰጥም ያለው ቤተሰብ ላይ በአሁኑ ሰዓት እስከ መረሸን ደረጃ ተሸጋግረዋል። ለዚህም ነው ማንነታቸውን ገላጭ የሆነውን ርዕሴን ከላይ እንዳያችሁት የዘረኝነትና የባንዳ አገዛዝ ፋይዳው የህዝብ እልቂትና አገር ብተና ብቻ ነው ያልኩት። ሌላው በእጅጉ ያሳዘነኝ የትግራይ ዳያስፖራዎች የትግራይን ህዝብ ክደው አገሬና ህዝቤ አይጠረቄው የአሳማ ከርሴ ነው ያለውን ቅጥረኛ ወያኔን ደግፈው በመቆማቸው የብደታቸው ጥግ ምን ያህል አስከፊ ደረጃ ላይ እንደደረሰ አመላካች ሆኖ አግኝቼዋለሁ። ዘረኝነት እብደት ነው ሲባል ያለ ምክንያት አልነበረም። ይኸውና ጸረ ህዝብ ድርጊታቸው ቋሚ ምስክራቸው ነው። እስቲ አሁን ደግሞ ስለ ወያኔ ማደጎ የኦነግ ብልጽግና አንድ ልበል። ኦነግ ድውይ ሆኖ ስለተፈጠረ ስንዝር እርምጃ መራመድ የማይችል ሽባ በመሆኑ ሻዕቢያ ከጉያው ሸጉጦ ጡጦ እያጠጣው አሳድጎታል። የወያኔ ማደጎ ለዘረኞች ለስልጣን ሲበቁ ድኩማኑን ኦነግ በነግራኝ አብይ መገርሳ ግብዣና በነውረኛው ስብሃት አስተናጋጅነት አገር ውስጥ ታዝሎ እንዲገባ ካደረጉ በኋላ እነግራኝ መሪ ተብየውን ድኩማን በቁም እስር አስቀመጡት። ከዛም በኦነግ ስም ገዳይ ቄሮዎችን 21 ባንክ ዘርፈውና አስታጥቀው ህዝብን እንዲጨፈጭፉ አስተማሯቸው። ይህ ዘረኛ የኦነግ ብልጽግና አገዛዝ ምንም እንኳ እኛም ለኦሮሞ ህዝብ የቆምንነን ቢልም በጸያፍና አሰቃቂ ድርጊቱ በእርግጥ ካሳዳጊው ህወሓት በልጦ የኦሮሞዎችም ቀንደኛ ጠላት ሆኗል። ዝርዝር ትንተና ውስጥ እንዳልገባ ቀባሪን ማርዳት ስለሚሆንብኝ አልፌዋለሁ። ዛሬ ያለንበት ሁኔታ እንደ በፊቱ ተሳስቼ ነበር፣ ተነናግሬ ነበር ወይም መስሎኝ ነበር የሚለውን ሸንካላ ምክንያቶች የምናስተናግድበት ወቅት ላይ አይደለንም። የአገር ጠላትና ወገን ማን ምን እንደሆነ እውነታው እንደ ውሃና ዘይት ተነጣጥሎ የታየበት ደረጃ ላይ ነን። ከእንግዲህ ወዲህ የእናቴ ቀሚስ ጠለፈኝ የሚያስብል ሸንካላ ምክንያት እንዲኖረን እድል አንሰጥም። እኛ ኢትዮጵያውያን ተደራጅተንና ታጥቀን የአገራችንንና የወገናችንን ህልውና ለማስጠበቅ ክቡር መስዋዕትነትን ከፍለን ከመታገል ውጭ ሌላ አማራጭ የለንም። በእርግጥ ሳይገሉ ጎፈሬዎች ትግሉን ገና ሳይጀምሩ የሹም ዶሮ ነኝና ፕሬዚዳንት በሉኝ ባይ የጭቃ ሾዎችን ካሁኑ የማድረቅ ግዴታ አለብን። እንታገላለን ካላችሁ የተሳሳተ አቅጣጫችሁን አርማችሁን በማያወላዳ መንገድ ከህዝብ ጎን በተግባር ተሰልፋችሁ ትክክለኛውን መንገድ ያዙ ብለን ልንመክራቸውና ልናስጠነቅቃቸው ይገባል። ታስሮ መፈታት ደግሞ ብቸኛ የታጋዮች መለያ ምልክት አለመሆኑን የነ ክህደቱ ልደቱ ወይም የጲላጦሶችና ዶክተር ፕሮፌሰሮች ወይም በወቅቱ ከወጣት ተብዬዋ የብርቱካን ክህደት ያካበት ነው ግዙፍ ተሞክሮ ስላለን ዳግም አንታለልም። እውነተኛ ታጋዮችማ በእስር ቤት እንዳሉ በአሰቃቂ ሁኔታ ተገድለዋል ወይም ከእስር እንደተፈቱ አንድ ወር እንኳን ሳይቆዩ በተወጉት መርዝ ተሰቃይተው ሞተዋል። ባጭሩ የውሸት እስረኞች በእስር ቤት ሆነው መጽሐፍ አሳተምን ባይ የገዢው ቀኝ እጅና ከሃዲ የባንዳ ከበርቴ መሆናቸውን ከተረዳን እነሆ አመታት አስቆጥረናልና ዳግም ስህተት ላለመፈጸም እንጠንቀቅ። በመጨረሻም የኃይለ ሥላሴን ማንነትና ምንነት በቅጡ ሳላውቅ ኃይለ ሥላሴ ይሙት ብዬ ስመላልጃለሁ። አሁን ላይ ሆኜ ሳየው ግን ቅንነት የተሞላበት ስህተት ነበርና ይቅር በሉኝ እላለሁ። ከዛ በኋላ ይባስ ብሎ የታየው እብደት ሩብ ሚሊዮን ዜጋን የጨፈጨፈ ፋሽስት መንጌ መንጌ የአገር በታኙንና የባንዳ የልጅ ልጁን ብልሁ መሪያችን የባዕድ ቅጥረኛውንና የአገር በታኙን ሙሴያችን በማለት አገራችንን ጎድተናል፣ በድለናል። አሁን ደግሞ ጦርነቱ ሳያበቃ ሕዝባዊ ሥርዓት ገና ሳይመሰረት፣ በእርግጥ ጀግናን በጀግንነቱ መዘከሩ የማይቀር የታሪክ ግዳጅ ቢሆንም ገና ከጅማሮ የከሌ ጦር የከሌ አሽከር ማለቱ ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ነኝ። ባጭሩ ድርጅትን በጥራትና በንቃት ይዞ መታገል እንጂ በግለሰብ ጣዖት ጠረባ ተጠምደን በስሙ መማሉና መፎከሩ ይጎዳናልና እዚህ ላይ እናቆም። ለምሳሌ ተከለ ሰውነቱን ሰማይ ላይ ወጥተን ያከበርነው ነገ ከርቶ ወይም በገንዘብ ተገዝቶ ለጠላት ቢያድር ምን ልንል ነው? ስለዚህ ወደድንም ጠላንም ሞራላችንን ለመጠበቅ ድላችንን ላለማስቀማትና ትግላችንንም በጽናት ከዳር ለማድረስ ከግለሰብ ተክለ ሰውነት ግንባታና ውዳሴ ራሳችንን እናርቅ ነው ምክሬ። ለዚህም በተክለ ሰውነት ግንባታ መወድስ ተለክፈን ትግላችንን ላለማስበላት የኢሃፓን የጋራ አመራር ተምሳሌነት መከተል ለትግሉ ጠቃሚነት አለውና እስቲ እናንተም ለዚህ የጸረጣው ጠረባው መድህን የሆነውን አሰራር ተቀብላችሁ በሥራ ለመተግበር አስቡበት እላለሁ። በሉ በተረፈ በቸር ይግጠመን። የኢትዮጵያ ሕዝባዊ ትግል ያለ ጥርጥር በአሸናፊነት ይጠናቀቃል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ጆቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብራይ
የኦሮሞ አስመሳይ ተቃዋሚዎችና ሌሎችም ጭምብል ሲወልቅ፣ የኦሮሞ ተቃዋሚዎችና የአገዛዙ ቁንጮ የሚመራው ብልጽግና ልዩነታቸው በአራት ኪሎ ቤተ መንግስት ማን ይቆጣጠራት በሚለው ላይ ብቻ እንጂ ኢትዮጵያን በማፍረስ አማራን በማውደም ማፈናቀል በማሰደድ በህይወት በማቃጠሉ ሁላቸውም በተናበበና በተቀናጀ መልኩ እንደሚያካሂዱት ያለፈው የአራት ዓመት የኮሎኔል ግራኝ አገዛዝ ዘበን በግልጽ የታየ ህዝብ ያወቀው ፀሐይ የሞቀው ሀቅ ነው። አገዛዙ የአማራና የአፋር ህዝብ ራሱን እንዳይከላከል አንዴ ጦሩን ከግንባር በማንሳት አንዴ አትተኩሱ በሚል ትዕዛዝ በመስጠት ወያኔ የሚባለው ዘረኛና ጠባብ ብሔረተኛ ህዝብን እንዲያርድ፣ እንዲገድል፣ እንዲያሰድድ፣ ንብረት እንዲዘርፍ፣ እንዲያወድም እንዲያቃጥልና እንሰሶች ሳይቀሩ ባረመኔው ወያኔ በማስፈጀት የግል ሚናውን ሲጫወት በራሱ ኃይል ማለትም አገዛዙ ደግሞ በኢ መደበኛ ጦሩ በወለጋ በኢሉ ባቡር በቤኒሻንጉል በሸዋ ባሩሲና በሻሸመኔ በጅማ በአማራና በኦርቶዶክሳውያንና ኦርቶዶክሳውያንን በማውደሙ በሰፊው ከማካሄዳቸውም በላይ ተቃዋሚ ነን በሚሉት ደግሞ አማራንና ኦርቶዶክስን ኦሮሚያ ብለው ከሰየሙት ክልል ሙሉ በሙሉ እንዲወጣና ክልሉም ከአማራና ኦርቶዶክስ እምነት ያጸዳ እንዲሆን ከፍተኛ ሽብር ግድያ ዘፊያ አፈናን በማካሄድ አማራና ኦርቶዶክስ ከአካባቢው ሀብቱን ቤቱን ንብረቱን ቀየውን ጥሎ እንዲሰደድ በማድረጉ በድብቅ ሳይሆን በገሃድ እያካሄዱት ይገኛሉ። ኮሎኔል ግራኝና ተባባሪዎቹ ምዕራባውያንን በተቀናጀና በተናበበ መልኩ በአማራ በአፋርና በኦርቶዶክስ ላይ የከፈቱትን የጥቃት ዘመቻ በጥናከርና ባላሰለሰ መልኩ በመቀጠል ወጃኒ የሚባለውን ባንዳ ሲዳከም በሰብአዊ እርዳታ ስም የነዳጅ የምግብ እርዳታ እንዲቀርብለት የኢትዮጵያ ሕዝብ ደግሞ ተደራጅቶ ራሱን እንዳይከላከል ለስደት ለረሃብና ለበሽታ እንዲጋለጥ በማድረግና በማዳከም ግባቸው እስከሚሳካ ምለው ተማምለው በአማራና በኦርቶዶክስ ላይ ዘመቻውን በስፋት ተያይዘውታል። ወጃኔ በከፍተኛ ወታደራዊና ስነልቦናዊ ዝግጅቶችን አድርጎ ለዳግም ወረራ በሚዘጋጅበት ሰዓት አገዛዙ ይህ ወያኔ የወያኔ ዝግጅት ግብ ይመታ ዘንድ አማራን ለማዳከም በብልጽግና በሚመራና በቀጥታ ከኮሎኔል ግራኝ ትዕዛዝ የሚካሄድ የሃይማኖት ጦርነት ቀስቅሶ የግጅቱ ጠንሳሶችና ፈጣሪዎች ፋኖ በማድረግ ፋኖን ትጥቅ በማስፈታትና ለመበተን በከፍተኛ ዝግጅት ላይ እየተንቀሳቀሰ ይገኛል። ለወጃኔ በአየርና በምድር የእርዳታው አይነት ከምግብና ከነዳጅ መድኃኒት ሌላ የጦር መሳሪያ አቅርቦቱ ወጃኔ ወልቃይት ጠገዴን ራያን እንዲቆጣጠር ማድረግ እንዲችል አገዛዙ የአማራን ልዩ ኃይል ሚሊሻና ፋኖ ከአካባቢው ለቀው እንዲወጡ ትዕዛዝ በመስጠቱ ወያኔ ሊወርህ ከተዘጋጀው ጠላት ይልቅ መንግስቴ ነው ብለህ ከመታሰበውና በጠላት ወባናነት ደረጃ በጠላትነት ቆሞ የሚሟገትህ የሚገፍልህ የሚያስርህ አገዛዙ በአማራ ኦርቶዶክስ ላይ እያደረሰ ለመሆኑ ግልጽ ነው። ይህም በምስጢር ሳይሆን በገሃድ እየተካሄደ ያለ ነው። ኮሎኔል ግራኝ ላለፉት 3 እና 4 ሳምንታት በአማራ ክልል ከተሞ ተከፋይ ባንዳዎቹ የአማራ ክልል ባለስልጣናትን ይዞ በፋኖ ላይ ዘመቻውን እያጧጧፈ ይገኛል። አጋሮቹ የኦሮሞ ነጻ አውጪና ተቃዋሚ ነን ባዮች የመግለጫ አጋጋታውን እያስጎደጎዱትም ይገኛሉ። ፋኖ ትጥቅ መፍታት አለበት ሲሉ ከኦነግና ከወያኔ ጋራ አገዛዙ እንዲደራደርም ይጠይቃሉ። ነገር ግን ፋኖን ትጥቅ ማስፈታት በሚለው ላይ ይስማማል። ጠዋት በተቃዋሚ ስም እየተደረደሩት እንደነ አብን፣ ኦነግ፣ ወያኔ፣ አዜማ፣ ኦፌኮ ከሰዓት በኋላ የብልጽግናውን መፈክር አንግበው በአደባባይ ህዝባዊ ኃይል ፋኖ ትጥቅ ይፍታ፣ ፌደራሉ እርምጃ ይውሰድ፣ የክልል መንግስት የተባለው የአማራ ዳተኝነት ይታይበታል፣ ኡኡ አለቀ፣ ተወረረ፣ በፋኖ ተዘረፈ፣ መንግስት ይድረስልን እያሉ ህዝብ አቤት አለ እያለ የኮሎኔል ግራኝ የደህንነት ሹሙ ሲያጓራ መስማቱ የተለመደ ሆኗል። ሁሉም በአንድ ቋንቋ በአንድ ጊዜ በፋኖ ላይ የተቀናጀ ዘመቻቸውን እንጀምረዋል። የኢትዮጵያ ህዝብ ሆይ እስቲ ወደ ኋላ ዞር ብለህ በአብንና በኦሮሞ ብልጽግና መካከል የነበረውን የአፍን ካሰላንታ በታየ ደንዳና በአብኑ በለጠሞላ አሁን ቀለጠሞላ መካከል ከመርጫ በፊት ያስነሱትን የማስመሰል አቧራና አሁን በቁርጠኛው የቁርጥ ቀን የኢትዮጵያ ህዝብ አለኝታና ዋስትና በሆነው ፋኖ ላይ ያዙትን አቋም አንድ በአንድ በግልጽ እንየው። ይህ የተቀነባበረው ፋኖን ትጥቅ የማስፈታት ዘመቻና ኦፕሬሽኑን የሚመራው በኦሮሚያ የደህንነት ቡድንና በኦሮሚያ አፋኝ ቡድን እንደሆነ የኢትዮጵያ ህዝብ ያውቀው እንደሚገባና ሊፋለመውም ግድ ይላል። ፋኖን ትጥቅ ማስፈታቱን ሂደት ለማሳካት የአማራ ክልልን አስተዳደራዊ ስልጣን በፌደራል አስተዳደራዊ ስር በማስገባት የሚካሄደው ስለ መሆኑና ይህም በይፋ ተጀምሯል። ለመሆኑ የትግራይ ክልል እንደ ነጻ አገር ራሱን ቆጥሮ ከውጭ መንግስታት ጋራ ዲፕሎማሲያዊ፣ ወታደራዊ፣ ፖለቲካዊ ስምምነቶችን ሲያደርግ በኦሮሚያ አማሮችና ኦርቶዶክሳውያን ሲጨፈጨፉ ሲዘረፉ ሲሰደዱ ከነ ህይወታቸው በኦነግ በሳት ሲጋዩ የፌደራሉ መንግስት መኖሩን እንኳን ድምጹን ሳያሰማ የአማራ ክልልን ፋኖ ሚሊሻና ልዩ ኃይል ለመበተንና ለማፍረስ ብቅ ያለው ከየት ነው ብለህ መጠየቅ ግድ ይላል። ይኸው አገዛዝ ሳፍር ፋኖ ለክልሉ የጸጥታ ስጋት እየሆነ መጥቷል። ለህገወጥ መሳሪያ ዝውውር በር ከፍቷል። ከመንግስት ህጋዊ አካል ሌላ ትጥቅ ይዞ መዘዋወር ክልክል ነው ሲለንም ይደመጣል። በእርግጥ እንነጋገር ከተባለ ማን ነው ለሀገሪቷ ጸጥታም ሆነ ሰላም ከፍተኛ ስጋት ሆኖ የምናየው? አንደኛ ሰፊው የአማራ የአፋር ህዝብ በወያኔ ዘረኛና ዘራፊ ፋሽስታዊ መንጋ ጦርነት ተከፍቶበት ከቤት ከመንደሩ ተሰዶ በረሃብ በበሽታ በሰላም እጦት የመንግስት ያለክ ድረስልን ብለው ሲጮሁ እንዳውም ለወራሪው ቡድን ስንቅና ትጥቅ አሳልፉ እያለ የአፋርን ክልላዊ መንግስት ሲያስጨንቅና ሲያስገድድ ይታያል። ወያኔ ግማሽ ሚሊዮን በላይ ጦር አሰልፎ በአማራ ክልል ዳግም ወረራ ለማካሄድ ዝግጅቱን ጨርሶ እንቅስቃሴ በጀመረበት ሰዓት ኮሎኔል ግራኝ የጦር ጀነራሎቹ ፋኖን ትጥቅ እንዲያስፈቱ በባህር ዳር ሰብስቦ መመሪያ ሲሰጥና ለወያኔ የስንቅና የነዳጅ አቅርቦት በከፍተኛ ደረጃ እንዲሟላ ሲያደርግ ይታያል። የአማራ ልዩ ኃይልን ግማሹን ሲበትን ግማሹን ከግንባር አንስቶ ወደ መሃል አገር ሲወጥ ሲመድባቸው ይታያል። ታዲያ ይህ አገዛዝ ነው ወይስ ፋኖ ነው ለሀገራችን ደህንነት አደገኛና ጠንቅ የሆነ ሚና እየተጫወተ ያለው? ሰፊው የኢትዮጵያ ህዝብ ሆይ በስምህ በዘር ሀረግህ በእምነትህ በባህልህ ባስተሳሰብህ የነበረህን ከፍተኛ ተሰስርና ውህደትህን በብሔር በክልል በቋንቋ በሃይማኖትህ ከፋፍለውህ አምባገነኖች ለሚጫወቱትም ሴራ በንቃት ተከታትለህ ልታከሽፈው ግድ ይላል። በተለይ ባለፉት 4 ዓመታት በባለተረኝነት በሽታ በተለከፉ የመንጋ ፖለቲካ አራማጆች አማካኝነት በሃይማኖትህ እና በማንነትህ እየተለየህ እንድትገደል፣ እንድትሰደድ፣ እንድትዘረፍ በአገዛዙ ቁንጮ ፊታውራሪነት እየተመራ የተከናወነ መንግስት መራሽ ጭፍጨፋ ለመሆኑ አንተ የግፉ ተቀባይ በግልጽ ታውቀዋል። ምንም እንኳን አገዛዙ የአንድነት ጠንቆች፣ አገር አፍራሾች፣ የጠላት ተላላኪዎች፣ ህገወጥ የመሳሪያ ልውውጥ ተጠያቂዎች ፋኖንና ህዝባዊ ኃይሉን በኢትዮጵያዊነት ሰንደቅ ስር የቆመውን ቆመው የሚፋለሙትን ተጠያቂ አድርጎ ለማቅረብ ቢሞክርም አንተ ግን እሱ ራሱ አገዛዙና መንጋዎቹ እንደሆኑ ጠንቅቀህ አስታውቀዋል። የዚህን አገዛዝ ፍጹም አርመንያዊነት፣ ጨካኝነት፣ ኢሰብአዊነት፣ ግፈኝነት አንተ የግፉ ገፈት ተቀባይ ጠንቅቀህ ታውቀዋል። ይህ የአርመኒዎች ስብስብ መንጋ በወለጋ በሸዋሮቢት በከሚሴ በሻሸመኔ በጅማ በቡራዮ በደቡብ የግዲዮን ብሔር ብሔረሰብ ላይ በጉራ ፈርጃ በኮሎኔል ግራኝና በኦነግ የታጠቀ ኃይል የፈጸሙትን ግፍ ለናሙና ያክል ያሳዩህ ወደፊት ሙሉ በሙሉ ሲቆጣጠሩ ያዘጋጁልህ የግፍ ሁሉ ግፍ ጥግ የመሆኑን የሚያረጋግጥ የግፍ ሰቆቃ ዛሬ ፋኖንና ህዝባዊን ኃይል ትጥቅ ማስፈታትና ማስመዝገብ በሚል ስም ኦነግ በአማራ በአፋርና በኢትዮጵያዊ በሆኑ ኃይሎች ላይ የከፈተውን የኦነግ ብልጽግና ፋሽስታዊ ዘመቻ ልብ ልትለውና ይህንንም ግፈኛ ስርዓት ማስወገድ ማንኛውንም ኢትዮጵያዊ የሆነ ዜጋ ለነገ ይደር የሚለው ሳይሆን በቻለው መንገድ ሁሉ ያክሽፈውና ያመክነው ግድ ይላል። የዚህን የአረመኔዎች መንጋ ስብስብ በህዝባዊ አመስ በመላው የኢትዮጵያ ኢትዮጵያ ሊንደው ይገባል። ዛሬ በመላው የአማራ ህዝብ ላይ የተከፈተው ጦርነት የጃንዳንዱ የኢትዮጵያ ብሔር ብሔረሰቦች ጣፋንታ ነው። ዛሬ የአገሪቷ ከፍተኛ የጦር ጀነራሎች የአገራችን ግዛት በባዕድ ተወሮና ተይዞ እያለ የጠላቶቻችን መልእክተኛና ቀጥረኛው ወያኔ ለሁለተኛ ዙር ወረራ በከፍተኛ ዝግጅት ላይ እያለ የሀገር አለኝታና መከታ የሆነውን የኢትዮጵያ ህዝባዊ ኃይል ለመምታት አዋጅ አውጆ በህዝብ ላይ በድሮን በልዩ ኮማንዶ በኦሮሚያ ልዩ ኃይል ፖሊስና ሚሊሻ ሽብር እያካሄደ ይገኛል። የፋኖ ደጋፊዎች ወላጆች ልጆች የሆኑ አረጋውያን ህፃናት ሚስቶች እናቶች ሳይቀሩ በአሸባሪው አገዛዝ እየታመሱ ይገኛሉ። የኢትዮጵያ ህዝብ ዛሬ ጉልበት ሳታጣ ጉልበት ይያለ ጤና ሆነህ ጤና ሳታጣ ህሊናህ እየሰራ ህሊናህ ሳትስት አቅም ይያለህ አቅም ሳታጣ ይህንን አረመኔ አገር አፍራሽ የባለ ተረኛ መንጋ ቡድን ልታስወግደው ትገደዳለህ። ይህ መንጋ በሆድ አደሮች የተሞላ እንጂ በአላማ ለሐቅ ስለሐቅ ቆሞ የሚፋለምህ አይደለም። ነቀዝ ውስጡ ቀፎ ባዶ የመንጋ በረት ነው። የአገራችን ህዝብ በሚሊዮኖች በረሃብ በበሽታ በድርቅ በመላ ሀገሪቷ እየረገፈ ባለበት ሰዓት በስደት በመፈናቀል ሚሊዮኖች እየተሰቃዩ ባሉበት ሰዓት ጦርነት በአራቱም ማዕዘን እየተካሄደ ባለበት ሀገር የሀገሪቷ ኢኮኖሚ አፈር በበላበትና ስራ አጥነት ነቱ የኑሮ ውድነቱ ህዝቡ በእድለት እለት ኑሮ ተማሮ ይሽከመው በማይችልበት ደረጃ ላይ ባለበት ሰዓት የመማር የማስተማር ሂደት አለ በማይባልበት ሰዓት ጤና አገልግሎት ፈጽሞ አለ በማይባልበት ደረጃ ባለበት ሰዓት ጠንካራ መስሎ ለመታየት ቢያቀራራም በመሬት ላይ ያለው ሀቅ አገዛዙ በሞትና በጣረሞት መካከል ላይ መሆኑን ግን ሊቀይረው አይችልም። አገዛዙ በአጠቃላይ አገር የመምራት ራዕይም አቅጣጫም የሌለው በውር ድንብር የሚሄድ አገሪቷ መንግስት አልባ ያደረገ የመንጋስ ስብስብ ለመሆኑ በመሃሉ የመሰነጣጥቅና የመፍረክረክ ማዕበል ውስጥ የገባ መሆኑ እየታየ የኢትዮጵያ ህዝብ ተነስ አምስ በጽናት ቆም ጠላትን ለይ በጠላት የውሸት ቀረርቶ አትረበሽ ሆዳም ተከፋይ ካድሮች አትረበሽ ህዝባዊ ማዕበሉ ተጠናክሮ ይቀጥል ኃይልህም እሱ ብቻ ነው ይህንን አረመኔ የባለ ተረኞች የመንጋ ቡድን በልመና እና በመለማመጥ ሰላምን አታገኝም ይልቅስ ሳትደክም ጉልበት እያለህ ሳይበታትኑህ በአንድነት እያለህ እስር ቤት ሳያጉሩህ በነፃነት እያለህ ተፋለመው መውጫ መግቢያውን አሳጣው መንደርክ ሰፈርክን ቀየህን ከተማን ተራራህን ወንዝ ሸለቆህን የጠላት ሲኦል ቤት አድርግበት ተገባም እንዳይወጣ ከወጣም እንዳይመለስ አድርገው ሸኘው ድልም ያንተ ይሆናል ይህ መንግስት ባይ ወንበዴ መንግስታዊ ተቋማትን ይዞ ለሚፈጽመው ሽብር ሰቆቃ ዋጋውን ሊቀበል ይገባል ይህንን አሸባሪ የባለ ተረኝነት ቡድን ደግፎና ተባብሮ የቆመ ሁሉ የህዝብ ጠላትነቱ ታውቆ ሊወገድ ይገባል በተለይ የመከላከያ የፖሊስ የደህንነት ከፍተኛ ጀነራሎችና ሹመኞች በግልጽ ምናቸውን ለይተው እንዲቆሙ እያሳሰብን ህዝብን ከርተው የኮሎኔል ግራኝ አህመድ አሊ የግል ቦዲጋርድ ሆነው ለሚፈጽሙት እያንዳንዱ ወንጀል እያንዳንዳቸው ተጠያቂ እንደሆኑ ያውቁትም ይገባል። በኢትዮጵያ ጦር ኃይሎች ስም የአብይ አህመድ አሊን የኦሮሚያን መንግስት መስረታ ሁሉ ለማድረግ በሚወሰዱት እርምጃ ለሚጠፉት የአገር የህዝብ ንብረትና ህይወት ተጠያቂው በመሆናቸው ያውቁትም ይገባል። ከአምስት ዓመት በታች የሆኑ ህፃናትን እያፈኑ ፋኖን ለማያስ የሚደረገው መንግስታዊ የወንበዴዎች ስራ በዓለም አቀፍ ህግ የተወገዘና በዓለም አቀፉ የህፃናትን አፍኖ የመሰወር ወንጀል ህግ ድንጋጌ የጣሰ በመሆኑ ታውቆ ኢትዮጵያውያን በአንድነት ይህንን የኢትዮጵያን የህግ ባለሙያዎች በአንድነት በዚህ አረመኔና ወንበዴ አገዛዝ ላይ በዓለም አቀፍ ደረጃ ክስ እንዲመሰረቱ ጥሪ እናደርጋለን። ይህ ወንጀለኛ የወንበዴዎች ስብስብ ሊወገድ ይገባል። የኢትዮጵያ ህዝብ አንድነት ይጠንክር። ድል ለኢትዮጵያ።